ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
The government demonstrated another unprecedented leadership in terms of its funding. It was willing to quickly
የኢትዮጵያ መንግስት እስካሁን ካስመዘገባቸው የአመራር ድሎች መካከል ገንዘቡን ድርቅ ወዳጠቃቸው ቦታዎች በፍጥነት በማፍሰስ ምላሹን በማስቀደም ከፍተኛ ጥረት ማድረጉ ነው።
በተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ የኢትዮጵያ ጽህፈት ቤት ወይም ኦቻ የአቅድና የኮሚኒኬሽን ጉዳዮች ዋና ኃላፊ ቾይስ ኦኮሮ ናቸው። በዛሬው ዕለት በቱርክ ኢስታንቡል የተከፈተውን መጀመሪያው ዓለም አቀፍ የሰብአዊነት ጉባኤን ተርሶ በኢትዮጵያ ድርቅ ዙሪያ ከተካሄደ ቃለ ምልልስ ለቀረበላቸው ጥያቄ ከሰጡት መልስ የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። ሰኞ ግንቦት 15 2008 ዓ.ም አስተናጋጆቻችሁን ያዳነች ፍስሐዬና
አሉላ ከበደ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ኦድሬስ ሪገስ ጋር አብረናችሁ እስከ 4 ሰዓት እንዘልቃለን። በቅድሚያ የሰዓቱን የዓለም ዜና።
በሽብር ድርጊት ወንጀል አቃቢ ሕግ ክስ የመሰረተባቸው የሰማያዊ ፓርቲ የቀድሞ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ የክስ መቃወሚያቸውን አቀረቡ። አቶ ዮናታን ተስፋዬ እስር ቤት እንደሚገኙ ይታወቃል። ጉዳዩን የሰማው ፍርድ ቤት አቃቢ ሕግ መልስ እንዲሰጥ ቀጠሮ ሰጥቷል። መለስካቸው አማሃ ሂደቱን ተከታትሎ ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል።
አቶ ዮናታን ተስፋዬ አቃቢ ሕግ ቀደም ሲል የመሠረተባቸውን የሽብር ድርጊት ወንጀል ክስ መቃወሚያ ማመልከቻቸውን ዛሬ ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በጠበቃቸው አማካይነት አቅርበዋል። የክስ መቃወሚያ ማመልከቻቸው 6 ነጥቦችን የያዘ ነው። 6ቱን መቃወሚያ ሐሳቦች በዝርዝር ካተተ በኋላ ማመልከቻው ሲያጠቃልል አቃቢ ሕግ በተከሳሽ ላይ ያቀረበው ክስ የሽብር ድርጊት ስለመሆኑና በአዋጁ አንቀጽ 3 ከተዘረዘሩት ተግባራት የትኛውን ለመፈጸም የታቀደ እንደሆነ የማያመለክት በመሆኑ የተጠቀሰው የአዋጅ አንቀጽና ተከሳሹ ፈጸመ የተባለው ድርጊት የማይቀራረብ በመሆኑ ግልጽ ያልሆነና ተከሳሽ የቀረበበትን ክስ ተረድቶ ለመከላከል የማያስችለው በመሆኑ በክሱ ውስጥ ኦነግ ተብሎ የተመለከተውና ዓላማው ተገልጾ በክሱ የተመለከተው አካል ተከሳሽ ፈጽሟል ከተባለው ድርጊት ጋር የማይገናኝና አግባብነት የሌለው በመሆኑ ተከሳሽ የተከሰሰበት ድርጊትና ጽሑፍ በሕገ መንግሥቱ የተረጋገጠ ሐሳብን በነጻነት የመግለጽ መብት በመሆኑና አቃቢ ሕግ በአዋጁ የተጠቀሰው ቅድመ ሁኔታ ባልተሟላበት የምስክሮችን ማንነትና ምንነት ደብቆ የሚያቀርብበት የሕግ አግባብ ባለመኖሩ ፍርድ ቤቱ የቀረበውን ክስ ሰርዞ ተከሳሽ እንዲያሰናብተው ማመልከቻው ይጠይቃል። አቃቢ ሕግ ክሱን የሚያሻሽል ከሆነም ተከሳሽ ከእስር ተለቆ በሕጉ አግባብ ሥነ ሥርዓቱን ተከትሎ በሚቀርበው ክስ ላይ ከሚጠቅሰው የሕግ አንቀጽ ጋር የሚቀራረብና ተከሳሽ ያለውን ሐሳብን በነጻነት የመግለጽ መብት ማስከበሪያ መርሆችን ያገናዘበ ክስ አዘጋጅቶ እንዲያቀርብ ትዕዛዝ እንዲሰጥለት ተከሳሽ አመልክተዋል። ፍርድ ቤቱ በቀረበው መቃወሚያ ላይ አቃቢ ሕግ መልስ እንዲሰጥ ለግንቦት 25 ቀን 2008 ዓ.ም ቀጥሯል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። የሶማሊያው ፕሬዚዳንት ሐሰን ሼክ ሙሐመድ ሶማሊያ ውስጥ በያዝነው ዓመት የሚካሄደውን ምርጫ ሕጋዊ የሚያደርግ አዋጅ አወጡ። ተለዋጩ ምክር ቤት የምርጫ ሕጉን ሳያጸድቅ ከቀረ በኋላ ነው እርምጃውን የወሰዱት። የምርጫውን ሂደት ለማፋጠን ካልተሞከረ በስተቀር የፖለቲካ ሂደት አደጋ ላይ ይወድቃል፣ አገሪቱንም ወደ ኋላ ይመልሳል ሲል ዓለም አቀፉ ማህበረሰብ ቢያስጠነቅቅም የአገሪቱ ምክር ቤት ግን ባለፈው ቅዳሜ የምርጫውን ሂደት ለማጽደቅ ድምፅ የመስጠቱን ጉዳይ ማዘግየቱ አልቀረም። የአገሪቱ ፕሬዚዳንት ትላንት ሞቃዲሾ ውስጥ ባካሄዱ ጋዜጣዊ ጉባኤ ላይ ብሔራዊና ክልላዊ መሪዎች ባለፈው ወር በተስማሙበት መሰረት ምርጫው በመጪው ነሐሴ ወር እንደሚካሄድ አስታውቀዋል።
ኬንያ ውስጥ ዛሬ የምርጫ ኮሚሽኑን የሚቃወሙ ሰልፎች በሶስት ከተማዎች ተካሂደዋል። ኪሱሙ በተባለችው ምዕራባዊት ከተማ ቢያንስ 3 ሰዎች በተቃውሞ ሰልፍ እንደተገደሉ የአካባቢው ሚዲያ ዘግቧል። 4 የተቃውሞ ሰልፈኞች ደግሞ ሆስፒታል እንደገቡ ስታንዳርድ የተባለው ጋዜጣ ዘጋቢ ፊሊፕ አርዋ ለአሜሪካ ድምፅ ሬዲዮ ተናግረዋል። ሞምባሳና ካካሜጋ ላይም ፖሊሶች እምባስ መጭ ጋዝ ተጠቅመዋል። ፖሊሶች በነጻው የምርጫና የድንበር ኮሚሽን ጽህፈት ቤቶች ላይ የተቃውሞ ሰልፎችን ይመሩ የነበሩ ባለሥልጣኖችን አስረዋል። ናይሮቢ ላይ ፖሊሶች በመስመር ሆነው የኬንያ የምርጫ ኮሚሽን ዋና ጽፈት ቤትን ከልለዋል። 100 የሚሆኑ ሰልፈኞችን ለመበተን እምባስ መጭ ጋዝንና የውሃ ግፊትን ተጠቅመዋል። ባለሥልጣኖች የተቃውሞው ሰልፍ ህገወጥ ነው ይላሉ። አብዛኞቹ ሰልፈኞች የተቃዋሚዎች ጥምረት ደጋፊዎች ሲሆኑ የምርጫው ኮሚሽን ለገዢው ጁብሊ ጥምረት ስለሚያዳላ በመጪው ዓመት ምርጫ ከመካሄዱ በፊት መበተን አለበት ይላሉ።
የናይጄሪያው የሰራተኞች ማህበር የነዳጅ ዘይት ዋጋና የኤሌክትሪክ መብራት ቀረጥ መጨመርን በመቃወም ለአንድ ሳምንት ያካሄደውን አድማ ቆመ። የሰራተኞቹ ማህበር ባለፈው ሳምንት አድማውን የጠራው የናይጄሪያ መንግስት የአንድ ጋሎን የነዳጅ ዘይት ዋጋን በዶላር ምንዛሬ ከ43 ወደ 73 ሳንቲም ከፍ በማድረጉ ነው። መንግስት የዋጋ ጭማሪውን ካልቀለበሰ በስተቀር አባሎቹ ወደ ስራ አይመለሱም ሲል ዝቶ ነበር የሰራተኛ ማህበሩ። መንግስት በበኩሉ ዋጋው እንዲጨምር ምክር ሀሳብ ያቀረበው በውጭ ምንዛሬ ቀውስ ምክንያት የተፈጠረውን እጥረት ለማቃለል ነው ይላል። የማህበሩ ብሔራዊ ከፍተኛ መማክርት አድማውን ትላንት እንዲቆም የወሰነው በጎ አመለካከት ያላቸው ናይጄሪያውያን ካሳመኑት በኋላ እንደሆነ የናይጄሪያ ሰራተኞች ማህበር ፕሬዚዳንት አዩባ ዋባ አስገንዝበዋል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ በቪየትናም ላይ የጣለችው የጦር መሳሪያ ማዕቀብ ማብቃቱን የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ አስታወቁ። ሁለቱ የቀድሞ ጠላት ሀገሮች ወዳጅነት ለማጠናከር ስምምነት አደረጉ። ይህ የሆነው ፕሬዚደንት ኦባማ ቪየትናምን እየጎበኙ ባሉበት በአሁኑ ወቅት ሲሆን ከፕሬዚዳንቱ ጋር አብራ የተጓዘችው የዋይት ሀውስ ዘጋቢ ሲንዲ ሼን ከሃኖይ የላከችውን ዘገባ አዲሱ አበበ ያቀርበዋል።
ለፕሬዝዳንት ባራክ ኦባማ የቪየትናሙ ጉዞ የመጀመሪያ ጉብኝታቸው ነው። በወታደራዊ የክብር ሰላምታ የታጀበው የአቀባበሉ ሥነ ሥርዓትም ሞቅ ደመቅ ያለ ነበር። ቀጥሎም ቪየትናም ተጠብቀው የነበረውና ትልቁ ስጦታ ከፕሬዝዳንት ባራክ ኦባማ ተበረከተ።
ዩናይትድ ስቴትስ ቪየትናም ላይ የተጣለውን የጦር መሳሪያ ማዕቀብ በሙሉ ለማንሳት ያደረገችው ውሳኔ ቪየትናምን በእጅጉ አስደስቷል። ይህም የሁለቱን አገሮች ወዳጅነት ለማጠናከር የተወሰደ እርምጃ ለመሆኑ ማረጋገጫ ነው።
ሁለቱንም አገሮች በጋራ የሚያሳስባቸው ወይም የሚጋሩት ጉዳይ አለ፣ የቻይና የተስፋፊነት ፖሊሲ። ፕሬዚዳንት ባራክ ኦባማ ግን የቻይና ባለሥልጣናት በምክንያቱ ባይስማሙም ቪየትናም ላይ የተጣለው የጦር መሳሪያ ማዕቀብ መነሳቱ ከቻይና ጋር አይገናኝም ይላሉ።
በኢኮኖሚው፣ በንግዱና በሰብአዊ መብት አገልግሎቱ ረገድ አብረን የምንሠራውን ከግምት ስናስገባ የጅምላ ማዕቀብ ማድረጉ ትክክል አይሆንም።
በአንድ አሳሳቢ ጉዳይ ላይ ግን ሁለቱ አገሮች ላለመስማማት የተስማሙ ይመስላል፣ በቪየትናም የሰብአዊ መብት ይዞታ ላይ።
ሶሪያ ውስጥ ዛሬ በሁለት የጠረፍ ከተሞች በተከታታይ በደረሱ የቦምብ ፍንዳታዎች እስካሁን 100 ሰዎች ተገድለው በርካቶች እንደቆሰሉ የሶሪያ መንግስት ቴሌቪዥንና የሶሪያው የሰብአዊ መብት ጉዳዮች ተከታታይ ቡድን ገለጡ። መንግስት በሚቆጣጠረው የሜዲትራኒያን ባህር ጠረፍ ላይ በሚገኘው ጃብለህ ቢያንስ አንድ አጥፍቶ ጠፊ የሚገኝባቸው 4 ቦምቦች መፈንዳታቸውን የተገለጠው ሳና የተባለው የሶሪያ የዜና አገልግሎት ጃብለህ ላይ 3 ሮኬቶች ተተኩሰው የአውቶቡስ ጣቢያን ነው የመቱት ይላል። የሶሪያ የሰብአዊ መብት ጉዳይ ተከታታይ ቡድን በበኩሉ በጥቃቱ እስካሁን 53 ሰዎች መገደላቸው ተረጋግጧል ብሏል። ታርቱስ በተባለች ከጃብለህ 60 ኪሎ ሜትሮች ርቃ በምትገኘው ከተማ ላይ ደግሞ 3 ቦምቦች ፈንድተዋል። አንደኛው በአጥፍቶ ጠፊ የተፈጸመ ነው ተብሏል። አሸባሪዎች ሌሎች ሰዎች የሚበዙባቸውን የአውቶቡስ ጣቢያዎች ኢላማ አድርገዋል ሲልም የዜና አገልግሎቱ ዘግቦ ተጨማሪ 48 ሰዎች እንደተገደሉም አመልክተዋል።
የኢራቅ ወታደራዊ ኃይሎች ፋሉጃ ከተማን እስላማዊ መንግስት ነኝ ከሚለው ቡድን ለማስመለስ ጥቃት በጀመሩበት በአሁኑ ወቅት በብዙ ሺህ የሚቆጠሩ መውጫ ያጡ ቤተሰቦች ጉዳይ እንደሚያሳስባቸው የተባበሩት መንግስታት ድርጅት ባለሥልጣኖች ገልጸዋል። የመንግስታቱ ድርጅት የስደተኞች አገልግሎት 10,000 የሚሆኑ ቤተሰቦች ከፋሉጃ መውጣት እንዳልቻሉ ጠቁመዋል። አሁን ጥቃቱ ስለተጀመረ ሰዎች ከከተማይቱ ለመውጣት እየሞከሩ ነው ሲሉ በኢራቅ የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ሊዝ ግራንዴ ለአሜሪካ ድምፅ ሬዲዮ ተናግረዋል። 30 የሚሆኑ ቤተሰቦች ማለት ከ100 በላይ የሚሆኑ ሰዎች ባለፈው ቅዳሜ ድብደባው ከመጀመሩ በፊት ከከተማይቱ ለመውጣት መቻላቸውን ግራንዴ ጠቁመዋል። ከከተማይቱ ለመውጣት ሲሞክሩ የሞቱ ሰዎች እንዳሉም ገልጸዋል። ኢራቅ ያለው የተባበሩት መንግስታት ድርጅት ተልእኮ በከተማይቱ ያለው ሁኔታ አስከፊ መሆኑን ሲያስረዳ ነዋሪዎች መሰረታዊ የሆኑ አቅርቦቶች እንኳን እንደማያገኙ ጠቁመዋል። የምግብ፣ የመድኃኒትና የሌሎች መሰረታዊ ነገሮች እጥረት እንደሚገጥማቸውም ገልጿል።
አድማጮች፣ ለዜና የተያዘው ሰዓት በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። በዓለም ዜናዎች የጀመረው የሰኞ ግንቦት 15 2008 ዓ.ም ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ቀዳሚውን የዕለቱን አብይ ርዕስ እናቀርባለን።
የመጀመሪያው ዓለም አቀፍ የሰብአዊነት ጉባኤ በዛሬው ዕለት በቱርክ ኢስታንቡል ተከፍቷል። ለሁለት ቀናት የሚዘልቀው የዚህ የተባበሩት መንግስታት ድርጅት የጠራው ጉባኤ አብይ ዓላማዎች አንዱ በመንግስታቱ ድርጅት ተቋም ውስጥ የሰብአዊ እርዳታ አሰጣጥ መዋቅሮችን ለመፈተሽና ለማሻሻል መሆኑ ተነግሯል። የረድኤት ተቋማት መሪዎችና መንግስታት በተወከሉበት በኢስታንቡሉ ጉባኤ የተገኙት የኢትዮጵያው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በኢትዮጵያ ለተከሰተው ድርቅ በተሰጠው ምላሽ የተሻሉ የተባሉትን አሰራሮች ለጉባኤው አቅርበዋል። በተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ፕሮግራም የኢትዮጵያው ጽህፈት ቤት ወይም ኦቻ በመባለው የሚታወቀው ድርጅት የእቅድና የኮሚኒኬሽን ጉዳዮች ዋና ኃላፊ ቾይስ ኦኮሮ ማምሻውን ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ ስለ ጉባኤው አስረድተዋል። ሳሌም ሰለሞን ኢትዮጵያን ለመታው ድርቅ በአሁኑ ወቅት እየተሰጠ ስላለው ምላሽና ሌሎች ጥረቶችን ማነጋግራቸዋለች።
በኢትዮጵያ የተባበሩት መንግስታት የእርዳታ ማስተባበሪያ ድርጅት ኦቻ ጽህፈት ቤት የስትራቴጂና የኮሚኒኬሽንስ ዋና ኃላፊ ቾይስ ኦኮሮ አሁን አገሪቱን ያጠቃውን በ50 ዓመታት ውስጥ እጅግ የከፋ የተባለውን ድርቅ ለመከላከል የኢትዮጵያ መንግሥት በርካታ መልካም እርምጃዎችን ወስዷል ብለዋል። ከእነዚህም መካከል ለአገሪቱ እርሻ እጅግ አስፈላጊ የሆኑ የበልግና የመኸር ዝናብ እንደማይጥል ሲገነዘቡ የሰብአዊ እርዳታ ለጋሾችን በጊዜ ማሳወቅ አንዱ መሆኑን ገልጸዋል። መንግሥት የድርቁን መከሰት ማሳወቁን ተከትሎም ዓለም አቀፍ ለጋሾች እንደ አውሮፓውያን ዘመን አቆጣጠር ከ2015 እስከ 2016 ዓመተ ምህረት የሚውል እርዳታ ለተረጂዎች አቅርበዋል ብለዋል። ሌላው መንግሥት የሚመሰገንበት ከፍተኛ እርምጃ ያሉትንም እንዲህ በማለት ጠቅሰዋል።
The government demonstrated another unprecedented leadership in terms of its funding. It was willing to quickly
የኢትዮጵያ መንግስት እስካሁን ካስመዘገባቸው የአመራር ድሎች መካከል ገንዘቡን ወደ ድርቅ ወደ አጠቃቸው ቦታዎች በፍጥነት በማፍሰስ ምላሹን በማስቀደም ከፍተኛ ጥረት ማድረጉ ነው።
በድርቁ ምክንያት እስካሁን የሞተ ሰው አለ ወይ ብለን ላቀረብንላቸው ጥያቄም ሲመልሱ
ምንም የለም። በመዝገባችን መሰረት እንዲያውም በእርግጠኛ እስካሁን በድርቁ ምክንያት የሞተ ሰው የለም ማለት እንችላለን።
ከዚህ በፊት ከውጭ የሚመጣው የእርዳታ ምግብ በጅቡቲ ወደብ ላይ መታገቱን፣ የእርዳታ አቅርቦቱን አዝጋሚ ማድረጉን ጠቅሰው መንግሥት ባደረገው ጥረት የምግብ አቅርቦቱ እንደጨመረ ግን እንዲህ በማለት ይገልጻሉ።
ከዚህ ዓመት አጋማሽ መግቢያ ጀምሮ ወደ አገሪቱ የሚገባው የምግብ አቅርቦት ከ1000 ሜትሪክ ቶን ወደ 6000 ሜትሪክ ቶን ጨምሯል። ኢትዮጵያ 10.2 ሚሊዮን ሕዝብ ለመመገብ ጥረት እያደረገች መሆኗን መገንዘብ አለብን። ይህ ራሱን የቻለ የአንድ አገር ሙሉ ሕዝብ ነው። ይህ ቀውስ በጣም ትልቅ ነው። መንግስት ይህንን ለማቃለል ጅቡቲ ወደብ ላይ የተከማቸው ምግብ ማጓጓዝ ጀምሯል። መንግስት ይህን እርምጃ የወሰደው ከዓለም የምግብ ፕሮግራም ጋር በመተባበር ነው።
ኢትዮጵያ በድርቅ እንደምትጠቃ አስቀድሞ በመገንዘብ በተለይም ድርቅ ደጋግሞ በሚመታው አካባቢ የሚኖር ህዝቧ አደጋውን መቋቋም እንዲችል ለምሳሌ የጤና ጥበቃ መዋቅር ተዘርግቷል ብለዋል። ላለፉት ጥቂት ዓመታት ሀገሪቱ የልማት እንቅስቃሴ ላይ ማትኮሯም የድርቁ መከሰትን በተሻለ እንድትቋቋም አስችሏታል ሲሉ አስረድተዋል።
ተከታዩ የመጽሔት ርዕስ ወደ ኢትዮጵያ ድንበርና ደቡብ ሱዳን ይመልሰናል። በሙሩሌ ጎሳ ታጣቂዎች ታፍነው የተወሰዱ ሕፃናት ሙሉ በሙሉ የሚመለሱበት ሁኔታ የገመገመ የኢትዮጵያና የደቡብ ሱዳን ባለሥልጣናት ስብሰባ በጋምቤላ ከተማ ተካሂዷል። ልጆቻችን በሙሉ እስኪመለሱ እንቅልፍ አይወስደንም ሲሉ የኢትዮጵያ መከላከያ ሚኒስትር አቶ ሲራጅ ፈዴሳ ተናግረዋል። የጋምቤላው መድረክ የመጀመሪያው የሆነ የህዝብ ለህዝብ ግንኙነት የተፈጠረበት እንደሆነ የገለጹት ደግሞ የክልሉ ርዕሰ መስተዳድር ጋትኩት ናቸው። እስክንድር ዝርዝሩን ይዟል።
ትናንት በጋምቤላ ከተማ የተካሄደው ስብሰባ የኢትዮጵያና የደቡብ ሱዳን የክልልና የፌዴራል መንግስት ባለስልጣናት እንደዚሁም የጎሳና የሃይማኖት መሪዎች የተሳተፉበት መሆኑ በአገር ውስጥ የመገናኛ ብዙሃን ተጠቁሟል። ታፍነው የተወሰዱ ህጻናትን ለማስመለስ እየተሰራ ያለውን ስራ ገምግሟል። በቀጣይ ተግባራት ላይ ማቅጣጫ አስቀምጧል። ስብሰባው በደቡብ ሱዳን ሙርሌዎች የሚኖሩበት የቡማ ግዛት አስተዳዳሪ ባባ ሜዳም ኩኚ እንደዚሁም የጋምቤላ ክልል ፕሬዝዳንት ጋትሉ አክቱት ይሄንኑ የማስመለስ ሂደት በተመለከተ ሪፖርት አቅርበዋል። ህጻናቱን ለማስመለስ የሚደረገው ጥረት በትኩረት እንደሚቀጥል በሥነ ሥርዓቱ ላይ የተገኙት የኢትዮጵያ የመከላከያ ሚኒስትር ሲራጅ ፈጌሳ ተናግረዋል።
የተመለሱት ልጆች ጥሩ ነው። አሁን ከተወሰደው አንጻር 56 ልጅ መመለሱ ትልቅ ስኬት ነው። በዚህ ሂደት የመከላከያ ሰራዊታችን የተጫወተው ሚና እጅግ ከፍተኛ ነው። የደቡብ ሱዳን መንግስትና የቡሜ ስቴት የተጫወተው ሚና እጅግ ከፍተኛ ነው። የአገር ሽማግሌዎች፣ ባህላዊ ንጉሶች የተጫወቱት ሚና እጅግ ከፍተኛ ነው። ይሄ ሊደነቅ የሚገባው ነው። ይሄ ግን አሁን በቂ ነው የሚል ነገር የለንም። አሁንም ልጆቻችን ሙሉ በሙሉ እስኪመለሱ ድረስ እንቅልፍ የሚወስደን አይደለም። እንቅልፍ አይወስደንም። ማድረግ ያለብንን ነገር ሁሉ አድርገን በሰላማዊ መልክ እንዲመለሱ ማድረግ አለብን።
ማምሻውን በስልክ ያነጋገርኳቸው የጋምቤላ ክልል ፕሬዝዳንት ጋትሉ አክቱት መድረኩ የመጀመሪያ የሆነ የህዝብ ለህዝብ ግንኙነት የተፈጠረበት እንደሆነ ማብራርተዋል።
ከዚህ በፊት የደቡብ ሱዳን ቡማ ስቴት አገር ሽማግሌዎች፣ የሃይማኖት አባቶች፣ ታዋቂ ሽማግሌዎች እና የአካባቢ ዞኖች ኮሚሽነሮች፣ ፕሬዝደንቶች በጋራ ቁጭ ብሎ በእነኚህ የጸጥታ ጉዳዩ ላይ ተነጋግሮ አይታወቅም ነበር። ስለዚህ ይህ የተካሄደው የጋምቤላ ክልል መድረክ የመጀመሪያ መወሰድ ያለበት፣ ምክንያቱም ቀደም ሲል የኢትዮጵያ ኑዌር የኢትዮጵያ ኙዋክ ከነኚህ ደቡብ ሱዳናውያን ሙርሌ ጎሳዎች ተወያይቶ አይታወቁም። ስለዚህ ይህንን መድረክ በጣም ጥሩ መድረክ ነው። ከሁለቱ ወገኖች በጣም ደስታቸው በጣም ትልቅ ነው የነበረው። ምክንያቱም ተወያይቶ አያውቁም። የጋምቤላ ክልልና ፌዴራል መንግስት ባደረገው ጥረት ነው አሁን ሁለቱ ወገኖች እንዲገናኙ እየተደረገው ማለት ነው። የመንግስት ለመንግስት ግንኙነት ለማጠናከር ነው የመጀመሪያ ነገር። ሁለተኛ ህዝቡን ግንኙነት እንዲጠናከርና በጋራ ሆነን ለመተካከል ነው፣ ወደ መፍትሄዎቹ ለማምጣት ነው ትልቁ አላማ ማለት ነው።
ከጋምቤላ ክልል ርዕሰ መስተዳድር ጋትሉ አክቱት ጋር ያደረግኩት ቃለ ምልልስ በስልክ መስመር ችግር ምክንያት አልተጠናቀቀም። በሌላ ዘገባ ልመለስበት እሞክራለሁ። ከደቡብ ሱዳን የመጡ የሙርሌ ጎሳ ታጣቂዎች ባደረሱት ጥቃት 208 ሰዎች መገደላቸው፣ 125 ህጻናት ደግሞ ታፍነው መወሰዳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አሁን ወደ ኬንያ እናመራለን። የኬንያን የምርጫ ኮሚሽን በመቃወም ዛሬ ሰኞ በሶስት የአገሪቱ ከተሞች ሰልፍ ተካሄደ። የአካባቢው መገናኛ ብዙሃን እንደዘገቡት ቢያንስ ሶስት ከተቃዋሚው ጎራ የተሰለፉ ሰዎች ተገድለዋል። ከናይሮቢ ጄል ክሬክ ላከችውን ዘገባ አዲሱ አበባ ያቀርበዋል።
ለዛሬው አዲስ የሰኞ ሰልፍ ተቃዋሚው አባላት በየስፍራው ተሰባስበዋል። አድማ በታኝ ፖሊሶችም አስለቃሽ ጋዝ፣ ኃይለኛ ውሃ የሚረጭ ጠብመንጃ ታንክ ጭምር ይዘውና ያስመረጭ ኮሚሽኑን ቢሮ ከበው ጥበቃ ያካሄዱ ናቸው። እናም ወደ 100 የሚጠጋው ሰልፈኛ ወደ ኮሚሽኑ ቢሮ ከመቅረቡ አስቀድሞ ነው የተበተነው። ባለስልጣናት ሰልፉ ህገወጥ ነው ነው የሚሉት። ተቃዋሚ ሰልፈኞቹ ግን የኮሚሽኑ ቢሮ ባሉባቸው በሞምባሳ፣ በካጋሜጋ እና በኪሱሙ ከተሞች እየተዘዋወሩ የተሰለፉ ሲሆን የስታንዳርድ ኒውስ ፔፐር ዘጋቢ ፊሊፕ ኦርዋ ለቪኦኤ እንደገለጠው አንድ የኪሱሙ ሰልፈኛ በፖሊስ ተገድሎ ሌሎች 4 የቆሰሉ ሐኪም ቤት ገብተዋል። ሌሎች የአካባቢው መገናኛ አውታሮች እንደዘገቡት በኪሱሙ የሰሜናዊ ምዕራብ ከተማዋ ሲያያ ውስጥ በተካሄደው ሰልፍ 2 ሰዎች ተገድለዋል። አሳ ኒያኩንዲ ቢሮአቸው አስመራጭ ኮሚሽኑ ቢሮ አጠገብ የሚገኝ የህግ ባለሙያ ናቸው።
Today it wasn't as intense as it was before. I think when the police seem to have done
የዛሬው እንደከዚህ ቀደሙ ውጥረት ያለበት አልነበረም። እንደሚመስለኝ ሰዎች ሰብሰብ ብለው እንዳይቆሙ ፖሊሶች መመሪያ ተሰጥቷቸዋል።
ተመልካቾችም በአሁን ወቅት ፖሊሶቹ የተሻለ ሙያዊ አሰራር እንደተከተሉ ታዝበዋል። የተቃውሞ ሰልፈኞቹ ጥያቄ አስመራጭ ኮሚሽኑ ከፕሬዝዳንታዊና ከምክር ቤታዊ ምርጫው በፊት ይነሳ የሚል ነው። ምክንያታቸውንም ገዢውን የጁብሌ ጣምራ ይደግፋል በማለት ያቀርባሉ።
With IEBC we see the elections will not be credible.
ይህ አስመራጭ ኮሚሽን እስካለ ድረስ ተአማኒነት ያለው ምርጫ አይካሄድም። የወቅቱም መንግስት ስለሚደግፉ ውጤቱ ሁሉ በቁጥጥራቸው ስር ነው የሚሆነው።
ሩፈስ ማጋጋ የተቃዋሚውን ጣምራ ፓርቲ ደግፈው ሰልፍ የወጡ ናቸው። አሁን ቀደም ሲል የሰማችኋቸው የህግ ባለሙያው ኒያኩንዲ ግን እነዚህ ሰልፈኞች አስመራጭ ኮሚሽኑን የሚቃወሙትን ሰዎች ሙሉ በሙሉ አይወክሉም ባይ ናቸው። ኬንያ እንደ አውሮፓ ቆጣጠር በመጪው ዓመት ነሐሴ 2017 ዓ ም ፕሬዚዳንታዊና ምክር ቤታዊ ምርጫ ለማድረግ እቅድ ይዛለች።
ወደ መጨረሻው የመጽሔቱ የትንታኔ ርዕስ እንሻገር። የደቡብ አፍሪካ ፍርድ ቤት በፕሬዚዳንት ጄኮብ ዙማ ላይ የተመሰረተውን ወደ ቁጥራቸው ወደ 800 የሚደርሱ የሙስና ወንጀል ክሶች እንደገና እንዲታዩ ምናልባትም እንዲከፈቱ ባስተላለፈው ትዕዛዝ ላይ የይግባኝ አቤቱታ የሚያቀርቡ ይሆናል የአገሪቱ ጠቅላይ አቃቤ ሕግ ሲያስታውቅ፣ ውሳኔው ፖለቲካዊ አንድምታ ማስከተሉ እንደማይቀር ጠቅሳ የአሜሪካ ድምጿ አኒታ ፖል ከጆሃንስበርግ ተከታዩን ዘገባ አስተላልፋለች። ቆንጅታየ ታቀርበዋለች።
ፕሬዚደንት ጄኮብ ዙማ ላይ እንደ አውሮፓውያን አቆጣጠር በ2007 ዓመተ ምህረት የተመሰረቱባቸው 783 የማጭበርበር፣ የሙስናና በማስፈራራት ገንዘብ የመቀበል ወንጀል ክሶች በድጋሚ እንዲከፈቱ በከፍተኛ ፍርድ ቤት በተሰጠው ትዕዛዝ ላይ የይግባኝ አቤቱታ እናቀርባለን ሲሉ ዋናው አቃቤ ሕግ አስታውቀዋል። ይህ የአቃቤ ሕጉ ውሳኔ ውጥረት ላይ ያሉትን ፕሬዚደንት የመደገፍ ያህል ነው ተብሏል። ፕሬዚደንት ዙማ በተለያዩ የቅሌት ተግባራት እየተወነጀሉ ባሉበት በዚህ ወቅት በሀገሪቱ ፓርላማ በተደጋጋሚ ረብሻ ሲቀሰቀስ ይስተዋላል። መገናኛ ብዙሃን ፕሬዝደንቱ ላይ ብርቱ ነቀፋ ያሰማሉ። የህዝብ ድጋፋቸውም ከእለት ወደ እለት እያቆለቆለ ነው የሄደው። የብሔራዊ አቃቤ ሕግ ባለስልጣን ጽህፈት ቤት ሊቀመንበሩ ሾን አብራምስ ፍርድ ቤቱ አቃቤ ሕጎችን በየትኞቹ ክሶች እንደሚገፉ ሊያዛቸው ስልጣን የለውም ብለዋል። ዋናው አቃቤ ሕግ የይግባኝ አቤቱታ ለማቅረብ ቢሮአቸው የደረሰበትን ውሳኔ ይፋ ከማድረጋቸው አስቀድሞም ከመገናኛ ብዙሃን ስለሚቀርብባቸው ነቀፋና በሕገ መንግስቱ ስላለባቸው ኃላፊነት በስፋት አውስተዋል።
In the present matter concerning President Zuma, whatever decision I make will no doubt elicit criticism.
በአሁኑ ፕሬዚደንት ዙማን በሚመለከተው ጉዳይ የሚደርስበት ማንኛውም ውሳኔ ከአንዳንድ አካባቢዎች ነቀፋ እንደሚያስከትል ምንም አያጠራጥርም። ሁሉን ሰው የሚያስደስት ውሳኔ መቼም አይኖርም። የኔም ኃላፊነት ሰዎችን ማስደሰት ወይም ተወዳጅ የሆነ ውሳኔ ማድረግ ሳይሆን መርሆችና ፖሊሲዎችን ተመርኩዤ በሕገ መንግስቱ መሰረት ያለብኝ ኃላፊነትን መወጣት ነው።
ፕሬዝደንት ዙማ የቀረቡባቸው ክሶች ወደ መንበረ ስልጣኑ ከተረማመዱበት መንገድ ጋር እጅጉን የተቆራኙ ናቸው። በ1999 ዓመተ ምህረት የተፈጸመ የጦር መሳሪያ ግዢ ውልን የሚመለከቱት ክሶች መጀመሪያ የተመሰረቱባቸው በ2007 ሲሆን ከሁለት ዓመታት በኋላ ማለትም የ2009 አገር አቀፍ ምርጫ ሳምንታት ሲቀሩት ክሶቹ ተሰረዙላቸው። እናም ዙማ በፕሬዝደንትነት ለመመረጥ ሁኔታው ተመቻቸላቸው። ክሶቹ ውድቅ የተደረጉበት ውሳኔ እንደገና ተከፍቶ እንዲታይ ነው ተቃዋሚው ዲሞክራሲያዊ ህብረት የጠየቀው። እናም ባለፈው ወር በፕሪቶሪያው ከፍተኛ ፍርድ ቤት የተሰየሙት ዳኞች ክሱ እንዲቀጥል በሙሉ ድምጽ ወሰኑ። ዋናው አቃቤ ህግ ሾን አብራምስ የይግባኝ አቤቱታ እናስገባለን የሚሉት ለዙማ ቆመው ጉዳዩን ለማጓተት የያዙት ዘዴ ነው ሲል ተቃዋሚው ወገን ወንጅሏል። የፖለቲካ ተንታኞች እንደሚሉት ደግሞ ዙማ በቅርቡ ማንኛውም የፖለቲካ መሪ የሚመዘንበት እውነተኛው የፍርድ ችሎት በሆነው በህዝብ ድምጽ መዳኘት አይቀርላቸውም። ዙማ በህዝብ ዘንድ ያላቸው ድጋፍ እየተሸረሸረ መምጣቱ በመጪው ነሐሴ በሚካሄደው የደቡብ አፍሪካ የክልል ምርጫዎች ገዢውን ፓርቲ ANC መጉዳቱ እንደማይቀር ነው ተንታኞች የተነበዩት።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ስርጭታችን ከ4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናችሁ አስተያየቶቻችሁ ጥቂቱን እናሰማለን።
የአሜሪካ ሬዲዮ የአማርኛው ቋንቋ አዘጋጆች እንደምን አላችሁ? በአማራ ክልል በዋግምራ ሰቆጣ ዞን የዋግምራ ሰቆጣ ህዝብ 17 ዓመት ታግሎ ኢህአዴግን ለስልጣን ማብቃቱ ይታወቃል። ቢሆንም የትራንስፖርት ችግር፣ የመልካም አስተዳደር ችግር ኢህአዴግ በ83 ዓመተ ምህረት ስልጣን ከያዘ ወዲህ የዋግምራ ሰቆጣን ህዝብ ሰብስቦ ከአንደበቱ ያለውን ችግር ማዳመጥ አልቻለም። የሚመለከታቸውን የመንግስት ባለስልጣን አቅርባችሁ ብታወያዩልን ስንል ለቪኦኤ በትህትና እናመለክታለን። የዘወትር አድማጫችሁ ገብረስላሴ ጌታሁን ነኝ ከሰቆጣ።
ሰላም ጤና ይስጥልን። እንደምናላችሁ ቪኦኤዎች፣ ሀብታሙ ነኝ ከዚህ ካሊፎርኒያ ሳንሆዜ። ተሰምተህ ነበረ በገርጂ አካባቢ የተካሄደው በጨረቃቶች ላይ ማለት ነው። እኔ ያስታውሳለሁ ዛሬ 15 ዓመት ከዚህ በፊትም ተነሱ ተብሎ ነበር ህገወጥ ቤቶች ማለት ነው። ለምን ነሱ መንግስት ጋር ለምን እንደሚያደርግ ምንጭጭ እንደሚሆን እንጂ ህገወጥ ናቸው። ቃቃለ ከዚህ በፊት ዘመዴ ተመሳትን ተተባብለው ከፖሊስ ጋር ተጣልተው የፖሊሶቹን ሽጉጥ ተቀብለው ሶስቱንም ገሏቸዋል አለው ዜና ላይ ቀርቦ ነበር። የሪፖርት ያርጋ ያርላው እና አሁን ደግሞ ያው ከ15 ዓመት ነው ተመልሶ አሁንም አልተማሩም። ህገወጥ ናቸው። እኔ ሰዎች ዝም ብለው እንዳፈለጉ የሰበሰቡ መሬት መስራት ማለት ህገወጥ ነው።
ህቢዎች ቦልጠኖ አንቆረ ይባላሉ ከዩኤስ አሜሪካ። በስልክ መልእክታችሁ የምታስተላልፉት ከእናንተ ፕሮግራም ጋር ተዛማጅነት ያለውን ነው ብላችኋል እና የእኔ ግን አሁን ቅሬታ ነው ስለ ፕሮግራማችሁና ስለ ስልክ መልእክታችሁ። ቅሬታ የምንድን ነው? እሱ በደቡብ ክልል ስለሚገኙ ስለ ከምባታ ጥምባሮ ዞን እና ስለ ትናንሽ ዞኖች በእናንተም ይሁን በተለያዩ የመገናኛ ብዙሀን ምንም አይነት አቴንሽን ተሰጥቶት አያውቅም። የህዝቡ ፍትህ ማጣት፣ ምንም አይነት የመሰረተ ልማት በመንገድ፣ በጤና፣ በትምህርት፣ በንጹህ መጠጥ ውሃ፣ በተለያዩ ነገሮች በክልሉም ይሁን በማዕከላዊ መንግስት ምንም አይነት እንቅስቃሴ አይደረግም ያለው እና ህዝቡ ይህንን በተለያየ ጊዜ በሰላማዊ ጥያቄዎች እና በሰላማዊ ሰልፎች ለማስተላለፍ ሞክሮ ምንም አይነት ትኩረት ማግኘት አልቻለም። ከእናንተም ይሁን ከመንግስት መገናኛ ብዙሀን እኔ የምለው ግን የግድ የእናንተን ትኩረት ለማግኘት የግድ የመንግስትን ትኩረት ለማግኘት የግድ ሰው መሞት አለበት ወይ? አደራችሁን ይህን ሰምታችሁ እንደምታስተላልፉት ተስፋ አድርጋለሁ። የተሻለም ፕሮግራም ደግሞ ወደፊት እንደምታቀርቡ ወደዛም ገብታችሁ ደግሞ የሚጮህለት ህዝብ የሌለውን ፓርት ደግሞ ሄዳችሁ እንደምትጎበኙ ተስፋ አድርጋለሁ። አመሰግናለሁ።
የሙዚቃ ሰዓት ነው። አሁን አዳነች፣ ዛሬ ለምሽቱ የምንመርጠው ዜማ የአማርኛ አይደለም፣ ግን ወደ ኢትዮጵያ የሚያገናኝን ወይም የሚያቀርበን መስመር አለው።
አዎ፣ እንደ ተከታትለሽዋል። ዊኬንድ የተባለው ወጣት እስከ 8 አካባቢ ነው እንግዲህ ያገኘው ሽልማት ይመስለኛል።
የ2016ቱን የቢልቦርድ ሰንጠረዥ የሚበልጡትን ሽልማቶች አግበስብሶ ወስዷል።
አዎ 18 ጊዜ ነው ደግሞ የተጠራው አይደለ ለሽልማት የቀረበው።
ትክክል ነው። አንዳንዱ እናስተዋወቃለን። ታዲያ ከግሩም ዜማዎቹ አንዱን መርጠናል ለምሽቱ ነው።
And I know she'll be the death of me, at least we'll both be numb. And she'll always get the best of me, the worst is yet to come. But at least we'll both be beautiful and stay forever young. This I know, this I know. She told me don't worry about it. She told me don't worry no more. We both know we can't go without it. She told me you'll never be in love. I can feel my face when I'm with you. But I love it. When I'm with you, but I love it, but I love it. Oh. And I know she'll be the death of me. At least we'll both be numb. And she'll always get the best of me. The worst is yet to come. All the misery was necessary when we're deep in love. Yes, I know, yes, I know, girl, I know. She told me don't worry.
የምሽቱ ምርጥ ዜማ ነው የሰማችሁት። ዘ ዊኬንድ የ2016ቱ የቢልቦርድ ሰንጠረዥ ዋናው አሸናፊ ሆኗል። በሌላ ፕሮግራም በዝርዝር እንመለስበታለን። አሁን ወደ ሳምንታዊው ቅንብር ነው የምንሻገረው። በዚህ ሰዓት በየሳምንቱ በሰለሞን ክፍሌ እየተዘጋጀ የሚቀርበው ስፖርት
በረጅም ርቀት ውድድሮች የኦሎምፒክ ሻምፒዮናዎቹ ጥሩነሽ ዲባባና ቀነኒሳ በቀለ በትላንቱ የማንቸስተር ታላቁ ሩጫ ውድድር ድል ተቀዳጅተዋል። በዘንድሮው የሪዮ ኦሎምፒክ የሚሳተፉ ጊዜያዊ የኢትዮጵያ አትሌቶች ስም ዝርዝር ይፋ ተደረገ። በእግር ኳስ በመላ አውሮፓ 5 የዋንጫ ፍጻሜ ውድድሮች የተካሄዱ ሲሆን ላሊጋውን ባርሴሎና ዳኛውን ጭምር አሸንፎ ዋንጫ ወሰደ። ኤፍኤ ካፑን ማንቸስተር ዩናይትድ፣ ቡንደስሊጋውን ባየርን ሚዩኒክ፣ የጣሊያኑን ጁቬንቱስ፣ የፈረንሳዩን ፓሪስ ሳን ዠርሜን የበላይነታቸውን አሳይተውበታል። ለዛሬ እነዚህን ዜናዎች ይዣለሁ። አብራችሁን ቆዩ። ጥሩነሽ ዲባባ ትላንት ማንቸስተር ላይ ታሪክ ያስመዘገበችው ለሁለት ዓመታት ያህል በወሊድ ምክንያት ከውድድሮች ርቃ ከቆየች በኋላ ነው። ለሦስተኛ ጊዜ መሆኑ ነው ጥሩነሽ ትላንት በማንቸስተር ታላቁ ሩጫ ስታሸንፍ ከተጀመረ ከሁለት ኪሎ ሜትር በኋላ ተፈትልካ በዚያው ነው በአንደኝነት ያጠናቀቀችው። በአምስት ሺህ የዓለምን ክብረ ወሰን እንደያዘች ያለችው ጥሩነሽ ዲባባ ትላንት ያስመዘገበችው ጊዜም ድንቅ ነው። 31 ደቂቃ ከ16 ሴኮንድ ሆኗል። አሁን ትኩረቷ ሚኒማውን አሟልታ በኦሎምፒክ 10 ሺህ ለመሳተፍ መሆኑን የምታስረዳው ጥሩነሽ ውሳኔው በመጨረሻ የኢትዮጵያ አትሌቲክስ ፌዴሬሽን ይሆናል ብላለች። ዕውቋ የ10 ሺህ ሜትር ሯጭ ከ8 ዓመታት በፊት ቤጂንግ ላይ ወርቅ፣ ከዚያም በ2012 ከ4 ዓመታት በፊት መሆኑ ነው ለንደን ላይ ሌላ ወርቅ ማግኘቷ ይታወቃል። ዘንድሮ ሪዮ ብራዚል ላይ ለሦስተኛ ጊዜ ከደገመች በዓለም የመጀመሪያው አትሌት ትሆናለች ማለት ነው። በኦሊምፒክ ታሪክ ይሳካላት ዘንድ ምኞታችን ነው። በትላንቱ የማንቸስተር ታላቁ ሩጫ ውድድር በወንዶቹ 10 ሺህ ያሸነፈውም የኢትዮጵያው አትሌት ቀነኒሳ በቀለ ነው። መጨረሻው ኪሎ ሜትር ላይ ጠንካራውን የኬንያ አትሌት ዊልሰን ኪፕሳንግን ጥሎት አልፏል። 28 ደቂቃ ከ08 አስመዝግቧል። ይህ በእንዲህ እንዳለ ከ200 በላይ የዓለም ሀገሮች ይሳተፉበታል ተብሎ በሚጠበቀው በዘንድሮው የሪዮ ኦሊምፒክስ የሚሳተፉ የኢትዮጵያ አትሌቶች ስም ዝርዝር ይፋ ሆኗል። የኢትዮጵያ አትሌቲክስ ፌዴሬሽን ይፋ ያደረገው ጊዜያዊ የብሔራዊ አትሌቶች ስም ዝርዝር በማራቶን ከወንዶቹ የ24 ዓመቱ ተስፋዬ አበራ አንዱ ነው። ወጣቱ በዱባይና ሃምቡርግ በማራቶን 20424 እና 20658 አስመዝግቧል። ሁለተኛው የ21 አመቱ ለሜ ብርሃኑ ነው። እርሱም በዱባይና ቦስተን 20433 እና 21245 አጽፏል። ሌሎቹ ደሲሳ ፈይሳና በተጠባባቂነት የተቀመጠው ቀነኒሳ በቀለ ይገኙበታል። የማነ ጸጋይና ሌሊሳ ደሲሳም ቀሪዎቹ ናቸው። በሴቶች ለማራቶን የተመረጡት ማሬ ዲባባ፣ አሰለፈች መርጊያ፣ አበሩ ከበደ፣ ትርፊ ጸጋይና ትዕግስት ቱፋ ናቸው። ሁሉም ጠንካራ አቋም ላይ ይገኛሉ። በበላይነት የመጨረሱ ዕድላቸው ሰፊ መሆኑ ይነገርላቸዋል። 31ኛው ኦሊምፒያድ ሊጀመር ከሶስት ወራት ያነሰ ጊዜ ነው የቀረው። በአጭር ርቀት፣ በመካከለኛና ረጅም ርቀት የሚወዳደሩ የኢትዮጵያ አትሌቶችም ስር ዝርዝር በጊዜያዊ መልክ ይፋ ተደርጓል። ከተገለጹት ውስጥ አቋማቸው ለመጨረሻ ጊዜ እየታየ የሚቀነሱ ወይም የሚጨመሩ ሊኖሩ እንደሚችሉ ተመልክቷል። ለማንኛውም በወንዶቹ 10,000 ሙክታር ኢድሪስ፣ ኢማና መርጊያ፣ ሞስነት ገረመው፣ አዱኛ ታከለ፣ ጸበሉ ዘውዴ፣ ታምራት ቶላ፣ ሙሴ ዋልልኝ፣ ይገረም ደመላሽ፣ ቀነኒሳ በቀለ፣ ታሪኩ በቀለና ብርሃኑ ለገሰ ይገኙበታል። በ5,000 ዮሚፍ ቀጀልቻ፣ ሀጎስ ገብረ ሕይወት፣ ደጀን ገብረ መስቀል፣ የኔው አላምረው፣ ያሲን ሐጂ፣ ልዑል ገብረ ሥላሴና ጌታነህ ሁላ አሉበት። በሴቶቹ 5,000 አልማዝ አያና፣ ሰንበሬ ተፈሪ፣ ገንዘቤ ዲባባ፣ መሠረት ደፋር፣ አለሚቱ አዊና አብታምነሽ ተስፋዬ ይሮጣሉ። በ1,500 ወንዶችና ሴቶች አማነ ወቴ፣ ዳዊት ወልዴ፣ አማን ታዲ፣ በቀለ ጉተማና መኮንን ገብረ መድህን። በሴቶች ዳናዊት ስዩም፣ ጉድፋይ ጸጋይና አክሱማይት አምባዬ ይሳተፋሉ። በ800 በወንዶቹ መሐመድ አማን፣ ጃና ዑመር፣ መሙሻ ሌንጮና ዮብሷን ግርማ ሲሆኑ በሴቶች ትዕግሥት አሰፋ፣ ሀብታም ዓለምና ጫልቱ ሹሜ ይገኙበታል። በመጨረሻም በ3,000 መሰናክል ሴቶች ብዙአየሁ መሐመድ፣ እቴነሽ ዲሮ፣ ብርቱካን ፈንቴ፣ ሶፊያ አሰፋ፣ ሕይወት አያሌውና ወይንሸት አንሳ ሲሆኑ ከወንዶች ኃይለማርያም አማረ፣ ታደሰ ሰቦቃ፣ ጫላ ባዩ፣ ጂግሳ ቶሎሳና ጌትነት ዋለ ይወዳደራሉ ተብሏል። ዘንድሮ የ400 ሯጮችም አሉ ተብሏል። ትዕግሥት ታማኙና ማህሌት ፍቅሬ ከሴቶች፣ አብዱራህማን አብዶና ገመቹ አለሙ ከወንዶች መመረጣቸውን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። መልካም ዕድል በመመኘት ይህን በዚሁ አበቃለሁ። ወደ እግር ኳሱ ስፖርት ዜና ስናልፍ በመግቢያ ላይ እንዳስተዋወቅኩት ባለፈው ሳምንት በአውሮፓ ዙሪያ 5 የዋንጫ ፍጻሜ ውድድሮች ተካሂደዋል። ሁሉንም አጠራ አጠራ አድርጌ ለማየት ሞክራለሁ። በእነዚህ ግጥሚያዎች ድንቅ ድንቅ ጎሎች ብቻ ሳይሆን የታዩት የበረኞች አስገራሚ የማዳን ችሎታዎችና ብዛት ያላቸው የማስጠንቀቂያና ከሜዳ ማባረሪያ ካርዶችም በብዛት የታዩበት ሳምንት እንደነበር ከወዲሁ ለመግለጽ ወዳለሁ። በእግር ኳሱ ስፖርት የቀድሞ የበላዮች የተንከባለሉበት ታሪክም የተመዘገበበት ሆኖ አልፏል። ኤፍኤ ካፑን ላስቀድም። ማንቸስተር ዩናይትድ ክሪስታል ፓላስን በጭማሪው ሰዓት 2-1 አሸንፎ ዋንጫ ሲያነሳ ቅዳሜ ዕለት ከሦስት ዓመታት በኋላ ለመጀመሪያ ጊዜ መሆኑ ነው። ጄስ ሊንጋርድ ነው የማሸነፊያዋን ጎል አግብቶ የሉዊ ቫን ጋልን ቲም ከውድቀት ያተረፈው። ያም ሆኖ ግን ሆዜ ሞሪኖ በዋና አሰልጣኝነት በቅርቡ ብቅ እንደሚሉ ተመዝግቧል። በጀርመኑ ቡንደስሊጋ ዘንድሮ ዋንጫውን የወሰደው ባየርን ሚዩኒክ ሆኗል። አሰልጣኙ ፔፕ ጋርዲዮላ የዋንጫ ፍጻሜውን ድል በታላቅ ደስታ አክብረዋል። ቦሩሻ ዶርትሙንድን በመለያ ምት አሸንፎ ነው ባየርን ሚዩኒክ ዋንጫውን ያነሳው። በ120 ደቂቃው የጨዋታ ጊዜ ሁለቱም ኳስ ከመረብ ማገናኘት ሳይችሉ ቀርተዋል። ሆኖም ዶርትሙንድ ከአምስቱ ፍጹም ቅጣት ምት ሁለቱን በመሳቱ ተሸንፎ ወጣ። ጋርዲዮላ 7ኛና የመጨረሻ ዋንጫቸውን አነሱ። ማንቸስተር ሲቲን ይሆናል በመጪው ዓመት የሚያሰለጥኑት። በጣሊያኑ ሴሪያ ጁቬንቱስ ነው ዋንጫውን የወሰደው። በተጨማሪ ሰዓት ተለውጦ የገባው አልቫሮ ሞራታ ባገኛት ግብ ቲሙን ለ11ኛ ጊዜ ሻምፒዮን እንዲሆን አብቅቷል። ቅዳሜ ዕለት ኤሲ ሚላንን ነው 1-0 የረታው። በዚሁ መሠረት ጁቬንቱስ ሁለቱንም ማለት የሊጉንም የብሔራዊ ውድድሩንም ዋንጫ በመውሰድ የመጀመሪያው የኢጣሊያ ቲም ለመሆን ችሏል። ከዚህ ደረጃ ለመድረስ ግን 20 ዓመታት ፈጅቶበታል። የዛልታን ኢብራሂሞቪች 2 ጎሎች ናቸው የፈረንሳዩን ፓሪስ ሳን ጀርሜን ቡድን ዘንድሮ ለዋንጫ ያበቁት። ከባድ ተቀናቃኙን ማርሴይን ነው 4-2 አሸንፎ ፓሪስ ሴን ጀርሜን 10ኛ የፈረንሳይ ዋንጫውን ይወሰደው። በመጨረሻም የስፔኑን ላሊጋ አይተን ይሆናል የማበቃው። ትላንት ለዋንጫ ፍጻሜ ደረሱት ባርሴሎና እና ሴቪያ ነበሩ። ጨዋታው በጣም ሽኩቻ የበዛበት ስለነበር 3 የቀይ ካርዶች ታይተውበታል። መሃል ዳኛው ገና ሲጀምር አንስቶ በባርሴሎና ተጫዋቾች ላይ ይፈጸም የነበረውን እርግጫና ጠለፋ ቢቆጣጠሩ ኖሮ ወደ ታየው አይነት ለድብደባ መጋበዝ በተወገደ ነበር የሚሉ አሉ። ጨዋታውን ከአንድ ለጉብኝት ወደ አሜሪካ ከመጣ ወዳጅ ጋር ነበርና የምናየው። ልክ ጨዋታው እንዳበቃ በትልቁ ተንፍሶ እፎይ፣ ዛሬ ባርሴሎና ሴቪያን ብቻ ሳይሆን ዳኛውንም ጭምር አሸንፎ ወጣ ብሏል። እውነት ነው፣ አይን ያወጣ መድሎ ታይቷል በዳኛው ላይ። ለማንኛውም ጆርዲ አልባና ኔይማር በተጨማሪ ጊዜው ባገቧቸው ድንቅ ጎሎች 2-0 ቲማቸው አሸንፎ የኮፓ ዴ ሬይ ሻምፒዮን ሆኗል። በዚሁ አበቃሉ አድማጮቼ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰለሞን ክፍሌን ለዘገባው እናመሰግናለን። ቀጣዩ ደግሞ በትምህርት ዙሪያ ያተኮራል። የተቀላጠፈ ትምህርት ለአፍሪካውያን ወጣቶች በተሰኘው መርሃ ግብር ዙሪያ የተቀናበረ ዝግጅት ግርማይ ግብሩ ከመቀሌ ልኮልናል። ቀጥሎ ይቀርባል።
በኢትዮጵያ አልፋ ማለትም የተቀላጠፈ ትምህርት ለአፍሪካውያን ወጣቶች የተሰኘ የትምህርት መርሃ ግብር በመካሄድ ላይ ይገኛል። መርሃ ግብሩ በደቡብ ኢትዮጵያ ቀደም ብሎ የተጀመረ ሲሆን አሁን ላይ በትግራይ ክልልም እየተካሄደ ይገኛል። በዚሁ አልፋ የተሰኘ የተቀላጠፈ የትምህርት መርሃ ግብር በትግራይ ክልል 5 ወረዳዎች የሚገኙ ወጣቶች ተጠቃሚ ሆነዋል። ኢትዮጵያ ውስጥ ይህንን የአልፋ የትምህርት መርሃ ግብር ከሚያካሂዱት ድርጅቶች አንዱ ኦፕሬሽን ሬስኪው ይባላል። ኦፕሬሽን ሬስኪው ወላጆቻቸውን በኤችአይቪ ኤድስ ያጡና ጧሪ የሌላቸው ህጻናትን የሚንከባከብ ምግባረ ሰናይ ድርጅት መሆኑ ይታወቃል። የድርጅቱ ኃላፊ አቶ ጌታቸው ተስፋይ ስለ አልፋ የትምህርት መርሃ ግብር በመናገር ይጀምራሉ። አቶ ጌታቸው በጣም ነው የማመሰግኖት። ለመሆኑ ይህ አልፋ የሚባለው የትምህርት መርሃ ግብር የትና እንዴት እንደተጀመረ እስኪ እንደ መግቢያ።
በጣም አመሰግናለሁ። አልፋ የተጀመረው አስቀድሞ በምዕራብ አፍሪካ አካባቢ ነው። እድሜያቸው ከ9 ዓመት እስከ 14 ዓመት የሆኑ ህጻናት በተለያየ አጋጣሚ ወደ ትምህርት ገበታ ያልመጡ ወጣቶችን እንዴት ወደ ትምህርት እንመልሳቸው የሚል ጽንሰ ሀሳብ ይዞ ነው የመጣው። ምክንያቱም እንደሚታወቀው በሀገራችን ሁሉም ተማሪ ወደ ትምህርት ቤት መሄድ አለበት የሚለው ጥሩ ፖሊሲ አለ። ነገር ግን የ13-14 ዓመት ህጻናት ከ7 ዓመት ህጻን ጋር ገብተህ ተማር በሚባልበት ሰዓት የራሱ የሆነ የሳይኮሶሻል ፕሮብለም አለው እና ከዚህ የተነሳ እነዚህን ልጆች እንዴት እንርዳ የሚል እዛ ውስጥ የተሰራ ስራ ነው። በመቀጠል ወደ አገራችን ወደ ኢትዮጵያ የመጣው በደቡብ ኢትዮጵያ ከ2011 በፈረንጆች አቆጣጠር ነው ይህን ስራ የተጀመረው እና የዛሬ 2 ዓመት ወደ ትግራይ ሲመጣ ከትምህርት ፖሊሲው ትንሽ እንዳይጻረር የሚል ጥያቄም ነበረ። ነገር ግን በወቅቱ ለሚመለከታቸው የመንግስት አካላት በማስረዳት እንዲሁም ደግሞ ለምን እንደ ፓይለት ፕሮጀክት አይታይም በሚል የዛሬ 2 ዓመት ሳህርቲ ሳምሬ አካባቢ ነው የተጀመረው። ስለዚህ ለአንድ ዓመት ትምህርቱ በኢትዮጵያ አንግላ ኢንስትራክሽን መካኒዝም ከተሰጠ በኋላ መንግስት ራሱ በመጨረሻው ዓመት መጥቶ እነዚህ ልጆች እስከ 3ኛ ክፍል የሚያበቃ እውቀት ይዘዋል ወይ የሚለው ልክ እንደ ብሔራዊ ፈተና ነበር ተሰጣቸው። የፈተናው ውጤት ሲታይ እጅግ በጣም አርኪና በጣም የሚያበረታታ ከ85% በላይ መካከለኛ ውጤታቸው ከ80 በላይ በማምጣታቸው ምክንያት በጣም አበረታች ሆነ። ከዛ በሁለተኛው ዓመት ላይ የክልላችን ትምህርት ቢሮ ራሱ ይሄ ጥሩ ጅምር ጥሩ ስራ ስለሆነ ሰፋ ባለ ይህንን ፕሮጀክት እንዲሰራ በክልላችን ተጠየቀ። ስለዚህ በአሁኑ ሰዓት በክልላችን በ5 ወረዳዎች አልፋ እድሜያቸው ከ9 እስከ 14 ዓመት የሆኑ ህጻናት ልጆች በአንድ ዓመት ጊዜ ውስጥ ከሰኞ እስከ ቅዳሜ በሳምንት 6 ቀን በማስተማር ጥሩ ትምህርት ተሰጥቶ አሁን የአምናው የኦፕሬሽን ሬስኪው አፈጻጸም ሲታይ 91.4% ነው ወደሚቀጥለው ወደ 4ኛ ክፍል ያዘዋወረው እና በዚህ ነው እየሰራ ያለው።
አሁን እነኚህ ወጣቶች ወይም ደግሞ እነኚህ ልጆች ትምርቱን በጥራት እንዲማሩት የሚያስችል የተለየ የትምርት አሰጣጥ ዘዴ ይከተላል ወይ? ይህ የአልፋ የትምርት መርሃ ግብር
ውጤታማ እንዲሆን ያደረገው ምንድነው? በጽንሰ ሐሳብ ብቻ የተመሰረተ አይደለም። ተግባር ተኮር የሆነ ስራ ነው የሚሰራው። ልጆቹ እያንዳንዷ ትምርታቸው የሚያደርጓት በመሸምደድ በሚይዙት ነገር ሳይሆን እያንዳንዷ ነገር የሚያደርጓት ተግባር ተኮር ነው ወይ ደግሞ አክቲቪቲ ቤዝድ ነው። ለዚህ ነው ለየት የሚያደርገው። እነዚህ ልጆች ደግሞ ትንሽ ከሰባት አመት በላይ ስለሆኑና ነገሮችን በማየት በመስራት የሚለማመዱ ከመሆናቸው የተነሳ ትልቁ ልዩ የሚያደርገው ከሌላው ተግባር ተኮር ወይ ደግሞ አክቲቪቲ ቤዝድ መሆኑ ነው።
በትግራይ ክልል ደቡብ ክፍል በህንጣሎ ወጀራት ወረዳ እኔም ራስ የተገኝቼ በአፍጎል ትምህርት ቤት ውስጥ እየተካሄደ ያለውን የትምህርት መርሃ ግብር አሰጣጡን ተከታትየው ነበረ። በአንድ ክፍል ውስጥ የተወሰኑ ተማሪዎች ናቸው ሲማሩ ያየኋቸው። በዚሁ ላይ ተግባራዊ የሆነ ያለው አካሄድ አለ?
እውነት ነው። አሁን ሌላው የአልፋ ለየት የሚያደርገው በአንድ ክፍል ውስጥ በጣም ቢበዛ 25 ተማሪዎች ብቻ ነው የሚያስተምረው፣ ከ25 በላይ አያስተምረው። ስለዚህ ይህንን የሚያስተባብር ወይ ፋሲሊቴተር እያልን ነው የምጠራው። እነዚህ 25 ልጆች በስማቸው በደንብ ነው የሚያውቃቸው፣ በባህሪያቸው በደንብ ነው የሚያውቃቸው። ሙሉ ቀን ከነርሱ ጋር ነው የሚውለው። ስለዚህ በደንብ አድርጎ ስለሚያስተምራቸው የመማር የማስተማሩ ዘዴ በቀላሉ ልጆቹ እንዲይዙትና በአጭር ጊዜ ውስጥ የሚጠበቀውን ውጤት እንዲያመጡ እያደረገ ያለው ሁኔታ ነው ያለው።
በትግራይ ውስጥ ከኦፕሬሽን ሬስኪው ጋር በመሆን ይህንን የትምህርት መርሃ ግብር እየሰጡ ያሉት ድርጅቶች አሉ? እናንተ ብቻ ናቸው ወይስ ሌሎችም አሉ?
ሌሎች አሉ። ምክንያቱም ክልላችን ውስጥ እስካሁን 5 ወረዳዎች ነው ኦፕሬሽን ሬስኪው ኢትዮጵያ 2 ወረዳዎችን የያዘው፣ አጽቢ ወንበርታ ወረዳና ህንጣሎ አጅራት፣ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሰሐርት ሳምረ የሚባል ቦታ ዞን እየሰሩ ያሉት፣ እንዲሁም ደግሞ ማህበር ልማት ትግራይ ወይ ደግሞ ቲዲኤ ትግራይ ዴቨሎፕመንት አሶሲሽን ደግሞ ሌላ ወረዳ ይዘዋል። እንዲሁም ደግሞ ዋይድ ሆራይዘን የሚባሉም መረብ ለኸ አካባቢ ሌላ ወረዳ ይዘው እየሰሩ ነው ያሉት።
አሁን ይህንን አልፋ የተሰኘ የትምህርት መርሃ ግብር ለወደፊቱ ለማስፋት ወደ ሌሎች አካባቢዎችም እንዲዳረስ ለማድረግ የታቀደ ወይም ደግሞ የታሰበ ነገር ይኖራል? አቶ ጌታቸው፣
ለዚህ ለአልፋ ፕሮጀክት ዋናው ረጂ ድርጅት ጄኔቫ ግሎባል ኢንተርናሽናል የሚባል አሜሪካ ነገር ውስጥ የሚገኝ ነው። ለዚህ ደግሞ ጄኔቫ ግሎባል ኢትዮጵያ የሚባል ነው አጋዥ ሆኖ የመጣው እና በክልላችን ሲታይ ጥሩ ስራ እየተሰራ እንደሆነ፣ በተለይ ደግሞ እድሜያቸው ከ9 እስከ 14 ዓመት የሆኑ ህጻናቶች ጥሩ አማራጭ እንደሆነ ታምነውበታል። የትምህርቱም ጥራት እንዳልኩት ያው በሚሰጠው የመጨረሻ የግምገማ ፈተና ጥሩ ውጤት እያስመጣ እንደሆነ በደንብ ለመገንዘብ ተችሏል። ስለዚህ አሁን ከዚህ የበለጠ በአምስት ወረዳ ብቻ ተወስኖ ሳይሆን በተለይ አንዳንድ በጣም ሪሞት በሆኑ ኤሪያዎች ላይ፣ አስቸጋሪ በሆኑ ቦታዎች ላይ እነዚህን ትምህርቶች መስፋፋት እንዳለበት እኛም ለአጋዥ ድርጅታችን ለጄኔቫ ግሎባል ኢትዮጵያ ጥያቄያችን እያቀረብን ያለ ነው። በጄኔቫ ግሎባል ኢትዮጵያ መሰረትም እስኪ ተጨባጭ ሁኔታው በየክልሉ በየወረዳው ያለው ፍላጎት ያለው የተማሪዎች ቁጥር፣ ከትምህርት ቤት ውጭ የሆኑ እድሜያቸው ከ9 እስከ 14 ዓመት የሆኑ ህጻናቶች ምን ያህል ቁጥር ናቸው ያሉ ጥናት አስጠንታችሁ እንድታቀርቡልን ብለው አስበዋል። በተጨማሪ ደግሞ ጄኔቫ ግሎባል ኢትዮጵያ ከክልላችን ትምህርት ቢሮ ጋር በመተባበር ሳይንሳዊ የሆነ ጥናትም ለማካሄድ ውጤቱን ለማጥናት በዝግጅት ላይ ነው የሚገኘው እና ለወደፊቱ ከዚህ የበለጠ ሰፍቶ ብዙዎች እናደርሳለን ብለን እናስባለን።
አቶ ጌታቸው ተስፋ የኦፕሬሽን ሬስኪው ኢትዮጵያ የበላይ ኃላፊ ለሰጡኝ ቃለ ምልልስ በጣም ነው ማመሰግኖት።
እኔም በጣም አመሰግናለሁ እድሉ ስለተሰጠን። ቪኦኤን በጣም አመሰግናለሁ። የአሜሪካ ድምፅ ነው።
ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ግርማይ ገብሩን ለዝግጅቱ አመሰግናለሁ። አድማጮች፣ ቀጣዩም ከትምህርት ነክ ርዕሰ ጉዳዮች ጋር ያቆየናል። አፍሪካ ነክ ርዕሶች የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ ያወጣው አዲስ ዘገባ በብዙ ሺህ የሚቆጠሩ አፍሪካውያን ልጆች ለትምህርት የሚያስፈልጉ መጻሕፍትን አያገኙም አሊያም ያሉትን ጥቂት መጻሕፍት ከሌሎች ተማሪዎች ጋር ለመጋራት ይገደዳሉ ይላል። በመንግስታቱ ድርጅት አጋርነት የተቀየሰውን የዘላቂ ልማት ግብ ለመምታትም መጽሐፍትና ብቃት ያላቸው መምህራን መኖር ወሳኝ መሆኑን የትምህርት አሰጣጥ ባለሙያዎች ይስማሙበታል። እንግሊዝኛው ክፍል ባልደረባችን ዊሊያም ኢግል ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍስሐዬ ለምሽቱ አፍሪካ ነክ ፕሮግራሟ እንዲህ አቀናብረዋለች።
ዩኔስኮ ያወጣው በዓለም ደረጃ ያለውን የትምህርት ቁጥጥር ፖሊሲ ጽሑፍ የመጽሐፍት እጥረት ምን ያህል እንደሆነ ይዘረዝራል። የመፍትሄ ሐሳብንም ያቀርባል። ጽሑፉ ካሜሩንን እንደ ምሳሌ ይወስዳል። አንድ የጥናት ጽሑፍ እንደሚለው አንድ የሚነበብ መጽሐፍ 12 ተማሪዎች ይጋሩታል። አንድ የሂሳብ መጽሐፍ ደግሞ ለ14 ተማሪዎች ያገለግላል። በአንዳንድ የዩጋንዳ ክፍሎች አንድ መማሪያ መጽሐፍ ለ30 ተማሪዎች ያገለግላል። የዩኔስኮን ጥናት ያቀረቡት አስማ ዙባይሪ የመጽሐፍቱ እጥረት አስከፊነት የአንደኛ ደረጃ ትምህርት ቤቶቹ በሚገኙበት ቦታ ላይ እንደሚወሰን አስረድተዋል።
Provision of books in the earlier grades, which in some cases should be paramount.
መጽሐፍት በመጀመሪያ ደረጃ ትምህርት ቤቶች የመኖራቸው ጉዳይ ወሳኝ ነው። ምክንያቱም ትምህርት በተማሪዎች ላይ ትልቅ ተጽዕኖ የሚያሳድረው በዛው የትምህርት ደረጃ ላይ ነውና። ብዙ ልጆች ተማሪዎች ለመጽሐፍት ተደራሽነት የሌላቸውም በዛ ክፍል ነው። በተመሳሳይ ደግሞ በገጠር አካባቢ ያሉት ትምህርት ቤቶች ከፍተኛ የሆነ የመጽሐፍት እጥረት አለባቸው። የዓለም ባንክ በሚያቀርበው ምክረ ሐሳብ መሰረት ከአንድ ሀገር አጠቃላይ ባጀት ከ3-5% የሚሆነው ለትምህርት ቤት መጽሐፍት መግዣ መዋል አለበት። ይሁንና ዩኔስኮ ያወጣው አዲስ ዘገባ እንደሚለው በተግባር ሲታይ ግን በመጽሐፍቱ ላይ የሚወጣው ገንዘብ አነስተኛ ነው። እንዳውም ብሩንዲንና ማዕከላዊ አፍሪካ ሪፑብሊክን በመሳሰሉት ሀገሮች ለትምህርት ቤት መጽሐፍት የሚመደበው ገንዘብ 1% ብቻ እንደሆነ ዘገባው ጠቁሟል። ለመጽሐፍት እጥረት ምክንያት ከሆኑት መካከል ለትምህርት ቤት የተመደበው ገንዘብ ዘግይቶ ሊደርስ ይችላል ወይም ደግሞ በሌሎች ጉዳዮች ላይ ሊውል ይችላል። አንዳንድ የአፍሪካ ሀገሮች ደግሞ ገንዘብ ለመቆጠብ ሲሉ ጥራት የጎደላቸው ወረቀቶችና የመጽሐፍት ማጣበቂያዎች ያላቸው መጽሐፍትን ይገዛሉ ብለዋል ዙቤሪ።
Very good example where secondary school textbooks were being printed on poor quality paper and with poor
ለምሳሌ ኢትዮጵያ ውስጥ የሁለተኛ ደረጃ ትምህርት ቤቶች መጽሐፍት የሚታተሙት ጥራት በሌላቸው ወረቀቶችና ማጣበቂያዎች ነው። በርግጥ በርካሽ ዋጋ ነው የሚመረቱት። ይሁንና መጽሐፍቱ በየጊዜው መተካት አለባቸው ማለት ነው። ይህ እንግዲህ ከደካማ የማዳረስና ማስቀመጫ ቦታዎች ጋር ተዳምሮ ብዙ ልጆች የትምህርት መጽሐፍትን ላያገኙ ይችላሉ። የትምህርት መጽሐፍት እጥረት ችግር ለመፍታት መጽሐፍት ለመግዛት የሚያስፈልገውን ገንዘብ ከፍ ማድረግ እንዲሁም ግልጽነት እንዲኖር ያስፈልጋል። አፍሪካውያን በፊሊፒንስ ታይቶ ከነበረው መማር ይችላሉ ብለዋል ዙቤሪ። ፊሊፒንስ ውስጥ በአንድ ወቅት ለተማሪዎች መቅረብ ከነበረባቸው መጽሐፍት 40% አልደረሱም ነበር። ይሁንና በህዝባዊ ማህበራትና በትምህርት ሚኒስቴር መካከል በተደረገው ትብብር መሰረት ግልጽነትም ታክሎበት ችግሩ እንደተፈታ ዙባይሪ ጠቁመዋል። ኬንያ ውስጥ የመጽሐፍት ዋጋ በሩዋንዳ ከሚሸጠው 50% በላይ ይወደድ ነበር። ለዚህ ምክንያት የሆነውም የሩዋንዳ የመጽሐፍት አሳታሚዎች የትምህርት መጽሐፍቱን በቀጥታ ለትምህርት ቤቶች ያደርሳሉ። ኬንያ ውስጥ ግን በመጽሐፍት መደብሮች በኩል ነበር የሚደረሰው ብለዋል የዩኔስኮን ጥናት ያቀረቡት አስማ ዙባይሪ። መጽሐፉን የማከፋፈሉ ዋጋ በሚያከፋፍሉ ሰዎች ብዛት ሊጨምር ይችላል። ስለሆነም መጽሐፍቱን ለማከፋፈል የሚውለው ወጪ ወደ ትምህርት ቤቶች የሚያከፋፍሉትን ወገኖች በመቀነስ ዋጋው ሊወርድ እንደሚችል ዙባይሪ አስገንዝበዋል። ምን ያህል መጽሐፍት እንደሚያስፈልጉ ከብዙ ዓመታት ቀደም ብሎ ለመገመት መቻሉ ራሱ የሚያስፈልገውን ያህል ገንዘብ ለማግኘትም ሆነ ለዋጋው ተመጣጣኝነት እንደሚረዳ ዙባይሪ ገልጸዋል። ዓለም አቀፍ የክትባት ህብረት ይህን ዘዴ ተጠቅሞ እንደተሳካለት ጠቁመዋል።
As the health sector has demonstrated through the use of demand forecasting for vaccines,
የጤና ዘርፉ የሚያስፈልጉትን ክትባቶች አስቀድሞ በመተንበይ አስተማማኝ ገንዘብ ማግኘት ብቻ ሳይሆን ብክነትን ለመቀነስ አስችሎታል። የትምህርት ዘርፉም ቢሆን ይህንን ዘዴ በመከተል የመጽሐፍት እጥረትንም ሆነ አላስፈላጊ ክምችትን ለማስወገድ ይችላል። ይህን ዘዴ በመጠቀም የመጽሐፍት ዋጋ ከፍ እንዳይል ማድረግ ይቻላል። በዓለም ደረጃ ለመጽሐፍት የሚሆን ገንዘብ ለመመደብ የቀረበው ሐሳብ ለአፍሪካ የሚያስፈልገውን መጽሐፍት ለመገመት ይረዳል። ለጋሾች በብዛት መጽሐፍት እንዲገዙ ይረዳቸዋል። እንዲህ አይነቱ እቅድ የገንዘብ መዋጮ ለማግኘት ሊረዳ እንደሚችል ዩኔስኮ ተስፋ ያደርጋል። ባለሥልጣኖች እንደሚሉት እንዲህ አይነቱ ዘዴ በጤና ዘርፍ የሰራውን ያህል በትምህርት መጽሐፍትም ላይ ስኬት ከተገኘበት ለብዙ ዓመታት ያህል ዘላቂ የሆነ የገንዘብ መዋጮ ሊያስገኝ ይችላል። ባለሥልጣኖች እንደሚሉት እንዲህ አይነቱ ዘዴ በጤና ዘርፉ የሰራውን ያህል በትምህርት መጽሐፍትም ላይ ስኬት ከተገኘበት ለብዙ ዓመታት ያህል ዘላቂ የሆነ የገንዘብ ምንጭ ሊያስገኝ ይችላል። የግል ዘርፎችም በመጽሐፍቱ ገበያ ላይ እንዲሳተፉ ሊያበረታታ እንደሚችል አስማ ዙበይሪ ገልጸዋል። አድማጮች፣ ዩኔስኮ ማለት የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል አገልግሎት ስለ አፍሪካ የትምህርት ይዘት ባወጣው ዘዴ ዘገባ ላይ የተመሰረተው ቅንብር እዚህ ላይ ያበቃ። ሳምንት በሌላ ፕሮግራም እስክንገናኝ በደህና ቆዩን።
ክቡራትና ክቡራን አድማጮች፣ ስርጭታችንን ወደ ማገባደዱ ተቃርበናል። በቅድሚያ የማጠቃለያ ወሬዎቹን።
በሽብር ድርጊት ወንጀል አቃቤ ሕግ ክስ የመሰረተባቸው የሰማያዊ ፓርቲ የቀድሞ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ የክስ መቃወሚያቸውን አቀረቡ። አቶ ዮናታን ተስፋዬ እስር ቤት እንደሚገኙ ይታወቃል። ጉዳዩን የሰማው ፍርድ ቤት አቃቤ ሕግ መልስ እንዲሰጥ ቀጠሮ ሰጥቷል። የሶማሊያ ፕሬዚደንት ሐሰን ሼክ መሐመድ ሶማሊያ ውስጥ በያዝነው ዓመት የሚካሄደውን ምርጫ ሕጋዊ የሚያደርግ አዋጅ አውጥተዋል። ተለዋጩ ምክር ቤት የምርጫ ሕጉን ሳያጸድቅ ከቀረ በኋላ ነው እርምጃውን የወሰዱት። ኬንያ ውስጥ ዛሬ የምርጫ ኮሚሽኑን የሚቃወሙ ሰልፎች በሶስት ከተማዎች ተካሂደዋል። ኪሱሙ በተባለችው ምዕራባዊት ከተማ ቢያንስ ሶስት ሰዎች በተቃውሞው ሰልፍ እንደተገደሉ የአካባቢው ሚዲያ ዘግቧል። አራት የተቃውሞ ሰልፈኞች ደግሞ ሆስፒታል እንደገቡ ስታንዳርድ የተባለው ጋዜጣ ዘጋቢ ፊሊፕ አርዋ ለአሜሪካ ድምጽ ሬዲዮ ተናግረዋል። የናይጄሪያ የሰራተኞች ኮንግረስ የነዳጅ ዘይት ዋጋን የዋጋና የኤሌክትሪክ መብራት ግብር መጨመርን በመቃወም ለአንድ ሳምንት ለሚጠጋ ጊዜ ያህል ያካሄደውን አድማ አቁሟል። የሰራተኞቹ ማህበር ባለፈው ሳምንት አድማ እንዲመታ ያደረገው የናይጄሪያ መንግስት የአንድ ጋልን የነዳጅ ዘይት ዋጋን በዶላር ምንዛሪ ከ43 ወደ 73 ሳንቲም ከፍ በማድረጉ ነው። ዩናይትድ ስቴትስ በቪየትናም ላይ የጣለችው የጦር መሳሪያ ማዕቀብ ማብቃቱን የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስታወቁ። ሁለቱ የቀድሞ ጠላት ሀገሮች ወዳጅነት ለማጠናከር ስምምነት አደረጉ።
አድማጮች፣ ስርጭታችን በእርግጥ መጠናቀቁ ነው። ቀደም ብለን በአስተዋወቅ ነው ዘ ዊኬንድ በትላንትናው ምሽት በላስ ቬጋስ በተካሄደው የአውሮፓውያኑ 2016 የቢልቦርድ የሙዚቃ ሰንጠረዥ አመታዊ ስነ ስርዓት ላይ ምርጥ የአርኤንቢ ና እንዲሁም የመቶ ተወዳጅ ምርጥ አርቲስቶች ሽልማት ጨምሮ ስምንት የተለያዩ ሽልማቶችን የተቀበለውን ዘ ዊኬንድን ዜማ በመጋበዝ በዚሁ እንሰናበት። መልካም ምሽት። This I know. She told me don't worry about it. She told me don't worry no more. We both know we can't go without it. She told me you'll never be in love. I can feel my face when I'm with you. But I love it. When I'm with you, but I love it, but I love it. Oh. And I know she'll be the death of me. At least we'll both be numb. And she'll always get the best of me. The worst is yet to come. All the misery was necessary when we're deep in love. Cause I know, cause I know, girl, I know. She told me don't worry. When I'm with you.
voice of America.
Yeah, the father.